ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል መልእክት የዘላለሙ የክርስቶስ ወንጌል በሚል ርዕስ ላይ ተመሰረተ ይሆናል። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 የጌታ ኢየሱስ ክርስቶስ ወንጌል ስለ ኢየሱስ ክርስቶስ ብቻ የሚናገር ወንጌል ነው። ይህ ወንጌል ሰዎች በፈጠራ የደረሱት ወይንም በጉጉ ጥብቅ የሃይማኖት ቀናት በራሳቸው እየተገፋፉ ያመነጩት አይደለም። ሐዋርያት ይህ ወንጌል በየጊዜው መልኩን የሚለውጥ እንደየዘመኑ እንደ ሰው ፍላጎት የሚቀያየር አድርገው አያዩትም ነበር። ዛሬ ስለ ጌታ ወንጌል መሰረታዊ ነገሮችን ላካፍላችሁ እወዳለሁ። ሐዋርያው ጳውሎስ ራሱን ከሌሎች ሐዋርያት ጋር በመጠቅለል ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ሲል ምን ማለቱ ነው ብለን መጠየቅ ይኖርብናል። ለዚህ አይነተኛ መልስ የሚሆነን ሐዋርያው ጳውሎስ የወንጌል አገልጋይ እንዴት እንደሆነ ማወቅ እንዳለብን ያሳስበናል። ሐዋርያ ሊሆን የተጠራ ይላል በሮሜ ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 4 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ሐዋርያ ጳውሎስም ሆነ ሌሎች የወንጌል አገልጋዮች የእግዚአብሔር ጥሪ የወንጌል አገልጋይ እንደሚያደርጋቸው ይህ ቃል ያሳስበናል። ሐዋርያ ሊሆን የተጠራ ይላል። መቼና እንዴት እንደተጠራ ይህ የወንጌል አገልጋይ ሲናገር፣ ነገር ግን ከእናቴም በእናቴ ማኅፀን ሳለው የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም ይላል በገላትያ ምዕራፍ 1 ከቁጥር 15 እስከ 16። ሐዋርያው የወንጌል አገልጋይ ከመሆኑ በፊት ክርስቲያኖችን የሚያሳድድ ሰው ነበር። በእስጢፋኖስ ላይ በደረሰው የሞት መከራ ተባባሪ በመሆኑ አሰቃቂ ሥራ የሠራ ሰው ነበር ሐዋርያ ጳውሎስ። እግዚአብሔር ይህንን ሁሉ ለምንና እንዴት እንደማረው ራሱ ሲናገር እንዲህ ይላል። አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ብሆን ይህን አደረገልኝ፣ ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው በማለት ለጢሞቴዎስ በጻፈለት መልእክት ላይ በምዕራፍ 1 ቁጥር 13 ሲናገር እናያለን። የጌታን ደቀ መዛሙርት በማንገላታት ግፈኛና ደም አፍሳሽ የሆነውን ይህንን ሰው እግዚአብሔር ያሳየው ምሕረት እንዴት የሚያስደንቅ ነው! በተለይም ከላይ እንደተመለከትነው ነገር ግን በእናቴ ማኅፀን ሳለው የለየኝ በጸጋውም የጠራኝ የሚለውን ቃል ስንመለከት ዛሬ የወንጌል ጠላት ሆነው ሰዎች ቢታዩ፣ ጌታ አምላክ ግን በታላቅ ቸርነቱና ምሕረቱ በደላቸውን እየታገሰ ነገ የወንጌል አገልጋዮች እንደሚያደርጋቸው እያወቀ በትዕግስት ከብዙ በደልና ታሪክ በኋላ እነርሱን ለክብር አገልግሎት የማብቃቱን የትዕግስቱን የምሕረቱን ሥራ እንድናደርግ እጅግ ያደርገናል። ክብር ለእግዚአብሔር ይሁን። ሐዋርያው ለዚህ አገልግሎቱ ብቁ እንደሆነ የማይታይባቸው ሁኔታዎች በደል በሕይወቱ መታየቱ ብቻ አይደለም። የጌታን ምሕረት ከተቀበለ በኋላም እንኳን ቢሆን ሐዋርያው ለአገልግሎቱ ብቁ የሚያደርገውን ነገር ያገኘው ከራሱ አይደለም። ጌታ የጠራው የወንጌል ደራሲና ፈጣሪ እንዲሆን ሳይሆን እግዚአብሔር የሚጠቀምበት ሰው እንዲሆን እንደነበረ ይሄ እግዚአብሔር ሰው ያስተዋለ እንደሆነ እንመለከታለን። የሚከተሉትን መሰረታዊ ነጥቦች በማጤን በዚህ ጉዳይ ላይ ብርቱ የሆነ ነገር ለራሳችን እናተርፋለን። አንደኛ፣ ሐዋርያው ሊያገለግለው የጠራው ወንጌል የእግዚአብሔር ወንጌል እንደሆነ ራሱ ተናግሯል። ከላይ በሮሜ መጽሐፍ ላይ እንዳመለከትኩት ሐዋርያ ጳውሎስ የተለየው ለእግዚአብሔር ወንጌል ነው። ወንጌል የማንም የሃይማኖት ድርጅት የግል ንብረት አይደለም። የትኛውም ቤተ እምነትም ሆነ ግለሰብ በወንጌል ላይ የባለቤትነት መብት አለኝ ማለት አይችልም። የወንጌል ስልጣኑም ሆነ ዘላለማዊነቱ ከባለቤቱ ከእግዚአብሔር ጋር መያያዙ እንደሆነ እንመለከታለን። ስለሆነም ሐዋርያት ሁሉ ወንጌልን አስመልክቶ በባለቤትነት ቦታ ማናቸውም ራሳቸውን እንደማያስቀምጡ እናያለን። ሁለተኛው ታላቅ ነገር የወንጌል ባለቤት እግዚአብሔር መሆኑ ብቻ ሳይሆን የወንጌል ይዘቱ በውስጡ የያዘው የመልእክቱ ይዘት የተሸከማቸው እውነቶችና ምስጢሮች ከእግዚአብሔር ብቻ የተገኙ እንደሆኑ እንመለከታለን። ይህንንም ወንጌል የሚሰጠው አንድም ሶስትም የሆነው ቅዱስ አምላክ እንደሆነ እናያለን። ምንጊዜም በምስጢረ ሥላሴ ትምህርት ውስጥ አንድም ሶስትም የሆነው አምላክ ያልተሳተፈበት በሃይማኖታችን ውስጥ ለሰው የሚረባ ሰውን የሚያድን አንድም ነገር የለም። ስለሆነም የወንጌል ባለቤት እግዚአብሔር ነው ስንል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በሶስትነት የወንጌል ባለቤት የወንጌል ምንጭ ምክንያት እንደሆኑ እንመለከታለን። ወንጌል በሰዎች በኩል የሚሰበክ ደግሞም የሚጻፍ ቢሆንም እንኳን ከሰው የመነጨ ሰው ምክንያት የሆነበት እንደሆነ አድርገን ልናስብ ፈጽሞ አይገባም። የወንጌል ምንጩ የዘላለም አምላክ ነው። ጌታችን ኢየሱስ ክርስቶስ ከማረጉ በፊት ለደቀ መዛሙርቱ ሰጣቸው የተባለው በማርቆስ 16:8 ላይ ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። ጌታ ይህንን ወንጌል ለሐዋርያቱ በሰጠበት ጊዜ ሐዋርያው ጳውሎስ ክርስቲያን አልነበረም። ቅዱስ ጳውሎስ የሰበከውን ወንጌል ከየት እንዳገኘው ሲናገር ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ፣ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትምም። ገላትያ ምዕራፍ 1 ከቁጥር 11-12። ይህ ታላቅ ሐዋርያ የሚለውን ልብ እንበል። በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ ይላል። ወንጌል ከሰው የመነጨ አይደለም። ሰው የወንጌል ባለቤት አይደለም በማለት ከላይ እንዳመለከትኩ ሁሉ ውድ አድማጮች፣ ሰውም የወንጌል ምክንያትና ምንጭ ሆኖ አይታሰብም። ታዲያ እንዴት ወንጌልን ተቀበሉት? እንዴትስ ሊጽፉት ሊሰብኩትስ ቻሉ ብለን ልንጠይቅ እንችላለን። ለዚህ መልስ የሚሆነን የጌታ ቃል ነው። ሐዋርያው ጳውሎስ ራሱ ከላይ ባነበብኩላችሁ የጌታ ቃል እንደሚናገረው ኢየሱስ ክርስቶስ ገልጦልኛል ስለሚል ጌታ ገልጦለት የተናገረው እንደሆነ እንመለከታለን። ብዙ ሰዎች መገለጥን የሚቀበሉባቸው የተለያዩ መንገዶችና ደረጃዎች አሉ። ሐዋርያው ጌታ ገለጠልኝ የሚለውን መገለጥ ተራ መገለጥ አለመሆኑን ለማሳየት ተጨማሪ መግለጫ ይናገራል። እንዲህ ሲል እኔ ከሰው አልተቀበልኩትም አልተማርኩትምም ይላል። ስለሆነም ሐዋርያት ሁሉ የሰበኩት ወንጌል ከእግዚአብሔር የተገኘ እንጂ ከሰው ወይንም በሰው የሆነ ወንጌል እንዳልሆነ እንመለከታለን። ሐዋርያቱ ከጌታ ይህንን ወንጌል የተቀበሉት በመንፈስ ቅዱስ ኃይል ነው። በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 7-13 ስንመለከት የአምላካችን ቃል እንዲህ ይላል፣ ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን። ከዚችም ዓለም ገዦች አንዱ እንኳን ይህን ጥበብ አላወቀውም። አውቀውስ ቢሆኑ የክብርን ጌታ ባልሰቀሉትም ነበር። ነገር ግን ዓይን ያላየችው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። መንፈስ የእግዚአብሔርን ጥልቅ ነገር ስንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊውን ነገር ከመንፈሳዊው ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም ይላል እግዚአብሔር ቃል። ሐዋርያት በመገለጥ የተቀበሉት ወንጌል ለሰው ከመገለጡ በፊት ከዘመናት በፊት እግዚአብሔር ለሰዎች ክብር ወስኖት እስኪገለጥ ድረስ ተሰውሮ የነበረ ወንጌል መሆኑን ይናገራል። ከላይ እንዳየነው ይህንን ወንጌል ሰው ሊያመነጨው ሊደርሰው ምንም ስፍራ የለውም እንዳል ሁሉ በዚህም ክፍል ይህንኑ ሁኔታ ለየት ባለ መልክ ያሳየናል። እንዲህ ሲል አይን ያላየችው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። ሰው መቼም ቢሆን በዚህ ዓለም ሲኖር አንድ ነገር አወቀ፣ ተረዳ፣ ተገነዘበ የሚባለው አይኑ ሲያይ፣ ጆሮ ሲሰማ፣ ከዚያም ልቡ እያሰላሰለ ሲያውጠነጥንና ሲያገናዝብ ነው። ይህ ሁኔታ ግን ለወንጌል የሚሆን አይደለም። የወንጌሉ ምንጭ ሆነው እግዚአብሔር ወንጌሉን የገለጠው ሰው እርስ በርሱ መረጃን በሚቀባበልበት መንገድ አይደለም፣ በልዩ መንገድ ነው። ምክንያቱም የእግዚአብሔርን ነገር ሰው በፍጥረታዊ ባህሪው ሊያውቀው ጨርሶውንም ስለማይችል ቃሉ እንደሚለን ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ስለሚል እግዚአብሔር ለየት ባለ መንገድ ለሰው ወንጌል እንደገለጠ እናያለን። የእግዚአብሔር ነገር ሁሉ በመንፈስ ነው። በመንፈስ የሆነውን ነገር ፍጥረታዊ ሰው ሊቀበለው አይችልም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ይላል። በነገራችን ላይ ውድ አድማጮች፣ ፍጥረታዊ የሚለው ቃል የተተረጎመው በግሪኩ ነፍሳዊ የሚለውን ቃል ነው። ይህ ቃል በቀጥታ ቢተረጎም ነፍሳዊ የሚለው አባባል የተለመደ የሚጥምም ስላልሆነ ፍጥረታዊ ተብሎ ተተርጉሟል። ነፍሳዊ ሲል የነፍስ ባህሪያትን የሚያመለክት ቃል ነው። የሰው ነፍስ ክህለ ስሌት ወይንም የማሰብ ደግሞም የፍልቅ ስሜት የፈቃድና የአይነ ህሊና ስራዎችን ሁሉ የምትሰራ እንደሆነች እናውቃለን። ሐሳብን በማውጠንጠንም ሆነ በሰው ነፍስ ውስጥ በሚፈልቁ ስሜቶች የጌታ ነገር አይታወቅም። ይልቁንም ለሰው ነፍስ የእግዚአብሔር መንፈስ ነገር ሞኝነት ነው ይላል እግዚአብሔር ቃል። የእግዚአብሔር ነገር የእግዚአብሔርን ነገር የማወቅ የሚችል ማንም ስጋ ለባሽ የለም። ከሰው ልጆች መካከል እንዲሁ በማንነቱ የእግዚአብሔር ነገር ይገባኛል፣ እኔ እንደ ሌሎች ሰዎች አይደለሁም ማለት የሚችል ማንም ሰው የለም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም ይላል ቃሉ። በኢሳይያስ ምዕራፍ 55 ቁጥር 9 ላይ ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው ይላል። ሰማይና ምድር የቱን ያህል ይራራቃል? ውድ አድማጮች፣ አንድ ብርሃን በሰዓት 700 ሚሊዮን ማይል እየተጓዘ የእኛ መሬትና ፀሐይ ካሉበት የከዋክብት ክምችት ወይም ሚልኪ ዌይ ከዳር እስከ ዳር ያለውን ረጅሙን ርቀት ለመጓዝ 100,000 ዓመት ብርሃን ይፈጅበታል። በሰዓት 700 ሚሊዮን ማይል እየተጓዘ እንግዲህ እየተዘረጋና እየሰፋ በመሄድ ላይ ነው የሚባለውን ይህንን ዩኒቨርስ በቁጥር ስሌት ስፋቱን እና ርቀቱን ለመናገር ማን ይችላል? የእግዚአብሔር ሐሳብ ከሰው ሐሳብ ጋር ያለው ርቀት ሰማይ ከምድር ከፍ ያለ ነው። እግዚአብሔር ከሱ ሐሳብ ጋር የተራራቀ አስተሳሰብ ላለው ደግሞም የመንፈሱ ነገር ሞኝነት ለሚሆንበት ሰው እንዴት ተሰውሮ የነበረውን የወንጌልን ምስጢር ገለጠለት? ሐዋርያው ከላይ በተገለጠልን በእግዚአብሔር እውነት መሰረት ሲናገር ከሰው የራቀውን የእግዚአብሔርን ነገር ማወቅ የሚችለው የእግዚአብሔር መንፈስ ብቻ ነው ይላል። የእግዚአብሔርን ነገር ያለ እግዚአብሔር መንፈስ ማወቅ ፈጽሞ አይቻልም። ሐዋርያው ይህንን ሁኔታ አጠናክሮ ለማሳየት የተናገረው እንዲህ በማለት ነበር፣ መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንምና። እንኳን እግዚአብሔርን ቀርቶ ይላል እግዚአብሔር ቃል፣ ለሰው ያለውን እንኳን የሚያውቅ በሰውየው ውስጥ ያለው የራሱ መንፈስ ብቻ ነው ይላል። እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። የእግዚአብሔር መንፈስ በሰውና በእግዚአብሔር መካከል የመገናኛ የመግባቢያ ምክንያት ካልሆነ በቀር ለእግዚአብሔር ያለውን ማንም ማወቅ አይችልም። ስለሆነም ሐዋርያት የእግዚአብሔርን ነገር ያገኙበት መንገዱና ምክንያቱ ከምን የተነሳ ነው እንደሆነ ግልጥ ያለ እውነት ከእግዚአብሔር ቃል እናያለን። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነው መንፈስ እንጂ የዓለምን መንፈስ አልተቀበልንምና። ይህ ብቻ አይደለም፣ እግዚአብሔር በመንፈሱ የገለጠላቸውን እንደ መሰላቸው አልተናገሩም። ከጌታ ቃል እንደምንመለከተው ከጌታ የተቀበሉትን የገለጡበትን ቃል የመረጠላቸው መንፈስ ቅዱስ ነው። ቃሉ እንዲህ ይላል፣ መንፈሳዊውን ነገር ከመንፈሳዊው ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም ይላል። መንፈስ ቅዱስ የእግዚአብሔርን ነገር ገላጭ ብቻ ሳይሆን የተገለጠላቸውን በምን አይነት ቃል መናገር እንዳለባቸውም ያስተማራቸው እርሱ እንደሆነ እንመለከታለን። እንግዲህ በእንዲህ አይነት መልክ የተገለጠ ወንጌል ሰው ሊቀይረው እንደፈለገ ሊፈታው ፈጽሞ የማይቻል ጉዳይ እንደሆነ እናስተውላለን። ወንጌል እንደገና እየታረመ እየተሻሻለ ደግሞም አዳዲስ ነገር እየተጨመረበት ሊቀርብ አይችልም። ለሐዋርያት የተገለጠውን ወንጌል ለማሻሻልም ሆነ እንደፈለገ ለመተርጎም ማንም ስልጣን ያለው ግለሰብም ሆነ ቤተ እምነት የለም። የእግዚአብሔር ወንጌል የክርስቶስ ወንጌል ባለቤቱ እግዚአብሔር ነው። ሐዋርያት እንኳን ሊለውጡት ወይንም በሌላ ወንጌል ሊተኩት ፈጽሞ አይችሉም። በገላትያ ምዕራፍ 1 ከቁጥር 8 እስከ 9 ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ይላል እግዚአብሔር ቃል። በቁጥር 9 አስቀድመን እንዳን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ይላል። ልብ እንበል፣ ሐዋርያው በዚህ እርግማን የሚረግመው ማንን እንደሆነ እንመልከት። እኛ ብንሆን ይላል። በሁለተኛ ደረጃ ከሰማይ መልአክ ቢሆን ይላል። በሶስተኛ ደረጃ ማንም ቢሆን ይላል። እኛ ብንሆን የሚለው ወንጌልን በመንፈስ ቅዱስ አማካኝነት የተቀበሉትን ሐዋርያትን ሁሉ የሚመለከት ነው። ከሰማይ መልአክ የሚለው ደግሞ የሚያሳየው እግዚአብሔር መልእክተኞቹ አድርጎ የሚልካቸውን የእግዚአብሔርን መልአክት ነው። ማንም ቢሆን የሚለው ማንም በዚህ እርግማን ላለማስቀረት ሁሉ አቀፍ የሆነ ቃል ነው። እርግማኑ የሚመለከተው ሐዋርያት ከሰበኩት ወንጌል የተለየ ሌላ የሆነ ወንጌል የሚሰብክ ሐዋርያን መልአክንንም ማንንም ሰው የሚጨምር እንደሆነ እንመለከታለን። እንግዲህ ልብ እንበል፣ እውነተኛውን ወንጌል የሰበኩት ሐዋርያት ራሳቸው እንኳን ቢሆኑ ከእግዚአብሔር በመንፈስ ቅዱስ አማካኝነት የተገለጠላቸውን ወንጌል ለውጠው ሌላ ወንጌል ቢሰብኩ የተረገሙ እንዲሆኑ እርግማኑ ይመለከታቸዋል። ሐዋርያነታቸው ከዚህ እርግማን አያድናቸውም። ለተገለጠላቸው ወንጌል ታማኝ መሆናቸው እንጂ የሐዋርያነታቸው ክብር ወንጌልን እንደፈለጉ የማድረግ ስልጣንም ሆነ መብት የላቸው። ወንጌል በሐዋርያት የተደረሰ ሳይሆን ሐዋርያት ከእግዚአብሔር የተቀበሉት ስለሆነ የተቀበሉትን በአደራ የመጠበቅ ኃላፊነት አለባቸው። ሐዋርያው እኛም ብንሆን የተለየውን ወንጌል ብንሰብክላችሁ የተረገምን እንሁን ነው ያለው። ደግሞም ከሰማይ ካሉት መላእክት መካከል እግዚአብሔር ካለበት የመጣ እንኳን ቢሆን እግዚአብሔር በመንፈሱ ከገለጠው ወንጌል የተለየ ወንጌል ቢሰብክ የተረገመ ይሆናል ያ መልአክ። ሰይጣን በልቡ ባሰበው በራሱ ፈቃድና ምክር በመሄዱ ደግሞም ከራሱ የሆነ መሆኑን በመናገር የሐሰት አባት ዲያብሎስ እንዴት እንደሆነ ይታወቃል። ሰይጣን የእግዚአብሔርን ዙፋን የሚጋርድ ኪሩብ ነበር። ነገር ግን ከራሱ የወጣውን ነገር እውነት አድርጎ በመውሰድ የሐሰት አባት ሆነ። ሐሰት ከእግዚአብሔር የሆነውን የሚተካ የሚጋርድ የሚቃወም ሁሉ ሐሰት ነው። ሐዋርያው ማንንም ላለማስቀረት ከተቀበልነው ወንጌል የተለየ ወንጌል ማንም ቢሰብክላችሁ ሰባኪው ማንም ይሁን ማን የተረገመ ይሁን ይላል። አሜን፣ የተረገመ ይሁን። እንግዲህ ወንጌል ይህንን ያህል ታላቅ ስፍራና ቦታ ከተሰጠው ወንጌል ምንድን ነው? ይህንን ጥያቄ በብርቱ መጠየቅ አለብን። ሐዋርያው ተለየውለት ያለው ወንጌል ምን አይነት ወንጌል እንደሆነ ራሱ የሚናገረውን እንመልከት። በሮሜ ምዕራፍ 1 ከቁጥር 1 ጀምሮ እስከ 2 ድረስ ባለው ክፍል ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ሐዋርያው የተለየለት ወንጌል የሚናገረው ስለ ኢየሱስ ክርስቶስ ነው። ከክርስቶስ ኢየሱስ ውጪ ማንም ወንጌል ሆኖ አይሰበክም። ሐዋርያነት ለወንጌል ነው፣ ወንጌሉም ለኢየሱስ ክርስቶስ ብቻ ነው። ሐዋርያቱ ጸጋንና ሐዋርያነትን የተቀበሉት ስለ ልጁ የሚናገረውን ወንጌል ሊሰብኩ ነው። ከዚህ የወጣ ሁሉ እርግማን የሚያመጣ ስብከት ነው። በሐዋርያት ሥራ ምዕራፍ 11 ቁጥር 20 ላይ ከነርሱ ግን የቆጵሮስና የቀሬና ሰዎች የነበሩት አንዳንዶቹ ወደ አንጾኪያ መጥተው የጌታን ኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ ሲል እንመለከተዋለን። ሐዋርያት በየሄዱበት ስፍራ ሁሉ ይሰብኩ የነበሩት የኢየሱስን ወንጌል ብቻ ነበር። ይህ ወንጌል ሲሰበክ ምን ይሆናል? ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳበራላቸው የዚህ ዓለም አምላክ የማያምኑትን አሳብ አሳወረ ይላል። ወንጌል ሲሰበክ መረጃና ታሪክ ብቻ ሊዘከርበት አይነገርም። የጌታ ኢየሱስ የክብሩ ብርሃን በሰዎች ሕይወት ውስጥ ጨለማቸውን ሊገፍላቸው፣ የጌታን የክብር ብርሃን በልባቸው ሊያበራ ይሰበካል። ክብር ለእግዚአብሔር ይሁን። ወንጌል በሰዎች ልብ በሚያበራው ብርሃን በውስጣቸው የነበረው ጨለማ ይገፈፋል። የጌታ የክብሩ ብርሃን ከጨለማ ኃይል ይታደጋቸዋል። የጌታ የክብሩ ብርሃን ብርሃን ነው ከተባለው አምላክ ጋር ህብረት እንዲኖራቸው ያደርጋል። ይህንን እውነት እንዴት ባለ ጥልቅና መሰረታዊ ሁኔታ የጌታ ቃል እንደሚናገር እንመልከት። ስለ ህይወት ቃል ከመጀመሪያ የነበረውንና የሰማነውን በአይኖቻችን ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራለን። ህይወት ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ህይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራለን እያለ በተደጋጋሚ ይናገራል። ምን ማለቱ ነው? እንሰብካለን። ስለዚህ ስለ ህይወት ቃል ስለ ዳሰስ ነው፣ አይኖቻችን ስላዩት፣ ስለ ተመለከት ነው፣ ስላስተዋል ነው፣ እንመሰክራለን ነው፣ እንሰብካለን ነው የሚለው። ለምን? ህብረታች እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ይላችኋል በቁጥር 3 ላይ። ቀጥሎ በዚሁ ክፍል ላይ ሲናገር ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው፣ ደስታችሁ እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ትል ይህች ናት። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ክብር ለእግዚአብሔር ይሁን። ወደዚህ የብርሃን ህብረት ማንም ወዶ ገባ ሆኖ መምጣት አይችልም። በልባችን የክርስቶስን የክብሩን ወንጌል ብርሃን ባበራ በወንጌል ኃይል ብቻ ነው። ይህ ወንጌል ለአንተ በርቶልሃል? ለአንቺ በርቶልሻል? ውድ አድማጮች፣ የጌታ የክብር ወንጌል ብርሃን በልባችሁ በርቷል? ልባችን የክርስቶስ ወንጌል በሚያበራው የወንጌል ብርሃን ካልተሞላ በጨለማ እንሆናለን። የክርስቶስ የክብሩ ብርሃን በበራበት ልብ መንፈስ ቅዱስ ይገባል። የጌታ የክብሩ ብርሃን በሚያበራው ብርሃን ሰው ከእግዚአብሔር ጋር ህብረት ይኖረዋል። ሐዋርያው ቅዱስ ዮሐንስ የተናገረው የሕይወት ቃል ስለሆነው ስለ ኢየሱስ ክርስቶስ የሚያወሩበት ምክንያት ከእኛ ጋር ህብረት እንዲሆናችሁ ነው። እኛ ህብረታችን ከአብ ጋር ከልጁም ከኢየሱስ ጋር ነው ይላል። ይህ ህብረት የብርሃን ህብረት ነው። በጨለማ ለነበርን ለኛ ይህ የጌታ ወንጌል ብርሃን በልባችን ሲበራ ወደዚህ የብርሃን ህብረት እንመጣለን። ክብር ለታረደው በጌውን። ውድ አድማጮች ወደዚህ የብርሃን ህብረት ለመምጣት እንድትችሉ በወንጌል ለመስራች ሆኖ የሚሰበከውን በወንጌል ፍቅሩንና ምህረቱን የገለጠውን ኢየሱስ ክርስቶስን ብትቀበሉና ብታምኑ ወደዚህ የብርሃን ህብረት ትመጣላችሁ። አንዳንድ ሰዎች መቼ ያለርሱ ሆኛው ቃል ሁሉም ከርሱ ጋር ነኝ ይላሉ። ሰው የተወለደበትን ቀን ይረሳልን? ሰው ያገባበትን ቀን ይረሳልን? ጌታን እንደተቀበላችሁ የምታውቁት ቀን ከሌለ ዛሬ ልትቀበሉት ያስፈልጋል። ዛሬ ተቀበላለሁ ብትሉት እርሱን መካድ ሳይሆን እርሱን መቀበል ነው። ጌታን በመቀበል በልባችሁ ብርሃን የበራበት እለት ትዝ የሚላችሁ ቀን አለ ወይስ በጅምላና በደፈናው ነው ከርሱ ጋር ነኝ የምትሉት? ወንጌል የሚያስገኘው ህብረት ከሰማዩ አባትና ከልጁ ከኢየሱስ ክርስቶስ ጋር ያለው ህብረት ታውቁታላችሁ? እግዚአብሔር በብርሃን እንዳለ በብርሃን ትመላለሳላችሁ። በጨለማ ያለን ከርሱ ጋር ህብረት አለን ብንል እንዋሻለን። በውሸት እምነት ተደልላችሁ አትኑሩ። ዛሬም እንደ ጥንቱ ኢየሱስ ክርስቶስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ጌታ ኢየሱስን በማመን በልባችሁ ብርሃን እንዲበራ ብትፈልጉ ባላችሁበት ና በልቤ ግባ ጨለማይን በክብር ብርሃን ገፈ የህይወት አዳኝና ጌታ ሁንልኝ ብትሉት ብርሃን የሆነው ጌታ ወደ እናንተ ይገባል። ክብር ለእግዚአብሔር ይሁን። ይህን ለደህንነታችሁ ለሰላማችሁ ከጌታ ጋር ህብረት ለመፍጠር ምክንያት ያድርግላችሁ። በኢየሱስ ክርስቶስ ስም አሜን።